የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። በባህር ዳር ከተማ የሚገኙ በርካታ ወላጆች ልጆቻቸው ወደ ትምህርት ቤት እየላክን አይደለም አሉ።
ልጆቻችን ውሰዱ ወደ የቤታችሁ ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ከዛ ወዲህ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ልጆቻችን ወደ ትምህርት ቤት መላክ አልቻለም።
የሰማችኋቸው በባህር ዳር ከተማ የአሜሪካ ድምፅ ያነጋገራቸው ወላጆች መካከል አንዷ የሆኑትን ነው። በኋላ ላይ በዚህ ጉዳይ ላይ በአብይ ርዕስ ሙሉ ዘገባውን ወደ እናንተ የምናደርስ ነው የሚሆነው። ማክሰኞ መስከረም 28 2017 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የአሜሪካ ድምፅ የምሽቱ ዝግጅታችን አሁን ጀመረ። አስማማየ ነው እያስተናገድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ ኤደን ገረመው እዚህ አብራኛለች። የስቱዲዮ ቅንብሩን ደግሞ ንጉሥ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ቆንጅት ታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተከታተላችሁን ከእኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ወደ ዓለም ዜናዎች እንለፍ። ሄደን ጠብቃችኋለች።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ለምሽቱ የያዝናቸውን አርዕስተ ዜናዎች እናስተዋውቃችሁ። በእርዳታ ሰራተኞች ላይ በሚደርስ ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ሰራዊት ከፍተኛ አመራር ላይ ማዕቀብ ጣለች። የሂዝቦላ ምክትል ኃላፊ ቡድኑ የተኩስ አቁም ጥረቶችን ይደግፋል አሉ። የሚሉትና ሌሎች ዜናዎችን ወደ እናንተ እናደርሳለን። በእርዳታ ሰራተኞች ላይ በሚደርሰው ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። በአማራ ክልል በእርዳታ ሰራተኞች ላይ እየደረሰ ያለውን ጥቃት ተከትሎ የተባበሩት መንግስታት ድርጅት የምግብ እርዳታ አቅርቦትን ጨምሮ የሰብአዊ ስራዎችን ሊያቋርጥ እንደሚችል ሮይተርስ የተመለከተውና ሁለት ዲፕሎማቶች ያረጋገጡት ረቂቅ የውሳኔ ሀሳብን አመልክቷል። ሮይተርስ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው አሰናድቷለች።
እንደ አውሮፓውያን አቆጣጠር በ2024 የመጀመሪያዎቹ 6 ወራት ብቻ 5 የእርዳታ ሰራተኞች መገደላቸውን፣ 10 ሰራተኞች የአካል ጉዳት እንደደረሰባቸውና 11 የሚሆኑ ደግሞ ባልታወቁ አካላት መታገታቸውን የመንግስታቱ ድርጅት በነሐሴ ወር እንዳዘጋጀው የሚያመለክተው ረቂቅ የውሳኔ ሀሳብ ሰነድ ያመለክታል። በድርጅቱ ሰራተኞች ብቻ እንዲታይ መዘጋጀቱን የሚያሳይ ምልክት ያረፈበት ይህ ሰነድ እንዳሰፈረው የመንግስታቱ ድርጅት በክልሉ የሚያካሄዳቸውን የእርዳታ ስራዎች ለጊዜው የማቆሙን ሀሳብ በከፍተኛ ሁኔታ እያሰበበት ነው። ሆኖም መንግስታዊ ያልሆኑ ድርጅቶችና ለጋሽ ተቋማት እርምጃውን መቃወማቸውን በውሳኔ ሀሳቡ ዙሪያ የተደረጉ ውይይቶችን በቅርብ የሚያውቁ 3 ምንጮች ተናግረዋል። ድርጅቱ የሚሰጠውን እርዳታ ካቋረጠ በአማራ ክልል የምግብ እርዳታ ጠባቂ የሆኑ ከ2.3 ሚሊዮን በላይ ሰዎች ሕይወት ለአደጋ እንደሚጋለጥ፣ ማንነታቸው እንዳይገለጽ የጠየቁና ውሳኔውን የሚቃወሙ 2 ለጋሽ ሀገራትና 1 መንግስታዊ ያልሆነ ተቋም ለሮይተርስ ገልጸዋል። የአማራ ክልል ከ36 ሚሊዮን በላይ ሰዎች የሚኖሩበት ሲሆን ከጎረቤት ሀገር ሱዳን ጦርነት ሸሽተው የሚሰደዱ በሺዎች የሚቆጠሩ ስደተኞችም የመጀመሪያ መጠለያ ነው። የውሳኔ ሀሳቡን ያዘጋጀው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰነዱን ለጋሽ ሀገራትን፣ መንግስታዊ ያልሆኑ ድርጅቶችንና የድርጅቱን ሰብአዊ ተቋማት ላካተተው የኢትዮጵያ ወኪል ሰብአዊ ተቋማት ቡድን ያጋራ ሲሆን በጉዳዩ ላይ ምላሽ እንዲሰጥ የቀረበለትን ጥያቄ ውድቅ አድርጓል። የኢትዮጵያ ፌዴራል መንግስት ቃል አቀባይ፣ የውጭ ጉዳይ ሚኒስትርና የአማራ ክልል ባለስልጣናትም ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት መንግስታት ድርጅት ሰብአዊ እርዳታ አስተባባሪ ራሚዝ አላክባሮቭ ለሮይተርስ በሰጡት ምላሽ ግን በእርዳታ ሰራተኞች ላይ የሚፈጸመው ግድያና እገታ ሰብአዊ ሰራተኞች ስራቸውን እንዳይሰሩ አቅም እያሳጣቸው መሆኑን ገልጸው በዚህ ምክንያት የተቸገሩትን የማህበረሰብ ክፍሎች ደህንነታቸው በተጠበቀና በተቀናጀ መንገድ መድረስ የሚቻልበት መንገድ እስኪፈጠር ድረስ እርዳታ በአግባቡ እየደረሰ አይደለም ብለዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ በአንድ የሱዳን ፈጥኖ ደራሽ ሰራዊት ከፍተኛ አመራር ላይ ማዕቀብ ጥላለች። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ኃይሎች መሪ አልጎኒን ሐምዳን ዳጋሎ ሙሳ ላይ በሰሜን ዳርፉር ዋና ከተማ በኤልፋሽር የደረሰውን ጥቃት ጨምሮ የፈጥኖ ደራሽ ቡድኑ በሱዳን በሚያካሂዳቸው እንቅስቃሴዎች እንዲሁም የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን በመግዛት ሂደት ባላቸው ተሳትፎ በዛሬው ዕለት ማዕቀብ መጣሏን አስታውቃለች። የሐምዶክ ድርጊቶች የፈጥኖ ደራሽ ጦር ቡድኑ ጭካኔ በተሞላበት ሁኔታ በሲቪሎች ላይ የሚፈጽሟቸውን የጦር ወንጀሎች፣ በሰው ልጆች ላይ የሚፈጸሙ ወንጀሎች፣ የዘር ማጽዳትና ጦርነትን ማቀጣጠልን ያካትታል ሲል በዩናይትድ ስቴትስ ውጭ ጉዳይ ቢሮ ቃል አቀባይ ማቲው ሚለር በመግለጫቸው ላይ አስታውቀዋል። ከዩናይትድ ስቴትስና ከሌሎች አጋሮች ሀገራቶች የሚሰጣቸውን ማስጠንቀቂያ ከመተግበር ይልቅም የሱዳን ፈጥኖ ደራሽ ቡድንና ተባባሪ ሚሊሻዎች ወሲባዊ ጥቃትንና አረብ ባልሆኑ ቡድኖች ላይ ያነጣጠሩ ጥቃቶችን ጨምሮ አሰቃቂ ድርጊቶችን መፈጸማቸውን ቀጥሏል ሲል መግለጫው አክሎ አስታውቋል። መግለጫው አያይዞም በሱዳን የጦር ኃይልና ፈጥኖ ደራሽ ቡድኖች መካከል በተከሰተው ጦርነት 10 ሺዎች እንዲሞቱ እንዲሁም ደግሞ 11 ሚሊዮን ዜጎች በሀገር ውስጥና በውጭ ሀገራቶች እንዲፈናቀሉ ምክንያት በመሆን ከፍተኛ ውድመት አስከትሏል ያለ ሲሆን የሱዳን ዜጎች የሲቪል መንግስት ተመስርቶ ሰላምና ፍትህን ማግኘት ይሻሉ ብሏል። ይህ የዛሬው እርምጃም ግጭትን ባቀጣጠሉት ላይ ኃላፊነትን ለመጫን የሚደረግ ቀጣይነት ያለው የዩናይትድ ስቴትስ ጥረት መሆኑንና ቀጣይነት ያለው ግጭትን ለማስቆም ሰላምን ለመደገፍ ዩናይትድ ስቴትስ ያሏትን አማራጮች በሙሉ የምትጠቀም መሆኑን ያመለክታልም ተብሏል። የሂዝቦላ ምክትል ኃላፊ ቡድኑ የተኩስ አቁም ጥረቶችን ይደግፋል አሉ። የሂዝቦላ ምክትል መሪ ናኢም ቃሰም በሊባኖስና እስራኤል ድንበር እየተባባሰ የመጣውን ግጭት ለማርገብ ሂዝቦላ የተኩስ አቁም መደረጉን ይደግፋል ሲሉ በዛሬው ዕለት አስታውቀዋል። የሂዝቦላው ምክትል መሪ በቴሌቪዥን በተላለፈው ንግግራቸው የሊባኖስ የፓርላማ አፈ ጉባኤ ናቢ በሪ ጦርነቱን ለማስቆም ያደረጉትን ሙከራ ጠቅሰው አመስግነዋል። ይሁን እንጂ እስራኤል ዛሬ ማክሰኞ በደቡብ ምዕራብ ሊባኖስ አዲስ የምድር ጦር ጥቃት ያወጀች ሲሆን በቤይሩት በዳሂህ አካባቢ የአየር ድብደባ ማድረጓንም ቀጥላለች። ቃሰም አክለው ሂዝቦላ በተደራጀ ሁኔታ አሰቃቂ ድብደባዎችን ተወጥቷል ሲሉም ተናግረዋል። ከስምንት ቀናት በፊት እስራኤል በሊባኖስ ላይ መውሰድ የጀመረችው የምድር ጦር ጥቃት የተገደበ በአንድ አካባቢ የተወሰነና ኢላማ ያለው ተልእኮ ነው ስትል እስራኤል ተናግራለች። የእስራኤል ጦር በዛሬው የአየር ድብደባ የሂዝቦላ የጦር መሪና በሊባኖስና በኢራን መካከል በሚደረገው የጦር መሳሪያ ልውውጥ ውስጥ ተሳታፊ የሆነውን ሱሄል ሁስኔን መግደሉን አስታውቋል። በአጸፋው ሂዝቦላ በሰሜናዊ እስራኤል ሃይፋ ከተማ ላይ ሮኬቶች መተኮሱን ሲገልጽ፣ እስራኤል በበኩሏ በርካታ ሮኬቶችን አምከኛለሁ ብላለች። በመጨረሻም ፕሬዚዳንት ጆ ባይደን ወደ አንጎላና ጀርመን ሊያደርጓቸው የነበሩ ጉዟቸውን አዘግይተዋል። የዋይት ሀውስ ቃል አቀባይ ኬረን ጃምፒየር በዛሬው ዕለት ባወጡት መግለጫ በሀገር ውስጥ ሄሪኬን ሚልተን የተሰኘው ከአውሎ ንፋስ ጋር የተቀላቀለው ዝናብ ሊያደርሰው ከሚችለው አደጋ ስጋት አኳያ፣ በተጨማሪም ባለፉት ሳምንታት ሄሪኬን ሄለን በደቡብ ምዕራብ ዩናይትድ ስቴትስ ላስከተለው ጉዳት ዝግጅትና ምላሽ ለማድረግ ፕሬዚዳንቱ ወደ ጀርመንና አንጎላ ሊያደርጓቸው ይዘዋቸው የነበሩ የጉዞ እቅዶችን ማራዘማቸውን አመልክተዋል። ባይደን በፕሬዝዳንትነት ዘመናቸው ለመጀመሪያ ጊዜ ወደ አፍሪካዊቱ ሀገር አንጎላ ሊያደርጉት ይዘውት የነበረውን እቅድ በነዳጅ ዘይት ሀብቷ የላቀችው አንጎላ ዩናይትድ ስቴትስ ከቻይና በተቃራኒው በአፍሪካ የያዘችውን ግዙፍ የመሰረተ ልማት ፕሮጀክቶችና በአህጉሪቱ ላይ ያላትን ትኩረት ያመላከተ ነውም ተብሏል። ባይደን የአፍሪካ ጉዟቸው አንጎላን ቀዳሚ አድርገው መምረጣቸውም በነዳጅ በበለጸገችው ሀገር ላይ አሜሪካ ያላትን ትኩረት አመላክቷል። ባይደን የስራ ዘመናቸው ሊያበቃ ጥቂት ወራቶች ሲቀሩት ከመጪው እሁድ እስከ ማክሰኞ ድረስ ሊያደርጉት አቅደውት የነበረውን የጉብኝት መርሃ ግብር በማዕድን በበለጸጉ የአፍሪካ ሀገራት ከአንጎላ የአትላንቲክ ውቅያኖስ ወደብ ሉቢቶን የሚያገናኘው ላይ 1300 ኪሎ ሜትር የባቡር ሀዲድ የሚያድስና ግዙፍ ብሔራዊ ፕሮጀክትን መጎብኘትን ያካተተ ነበር። የሉቢቶ ኮሪደር የሚሰኘውና በጎርጎሮሳውያኑ 2026 እንደሚጠናቀቅ የሚጠበቀው ይኸው ፕሮጀክት ከዲሞክራቲክ ኮንጎና ዛምቢያ የማዕድን ማውጫዎች የሚመጡ መዳብና ኮባልት ማዕድናትን ጨምሮ ለዓለም ምጣኔ ሀብት ቁልፍ የሆኑ ማዕድናትን ለማጓጓዝ ቁልፍ የሆነ ፕሮጀክት መሆኑም ተገልጿል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መርሃ ግብሮች ወደ አስማማው መልሳችኋለሁ።
ኤደን ለዓለም ዜናዎች አመሰግናለሁ። እኛ አድማጮቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ምሽቱን እያስተናገድኳችሁ ያለሁት አስማማየ ነው ነኝ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የምሽቱ ዋና አዘጋጅ ቆንጅታዬ። አሁንም አብራችሁ እንድትቆዩ እንጋብዛለን። ቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። ባለፈው ሳምንት መጨረሻ አርብ ዕለት በከተማ ውስጥ በሚገኝ አንድ ትምህርት ቤት የተከሰተውን የቦምብ ፍንዳታ ተከትሎ ስጋት የገባቸው የባህር ዳር ከተማ ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ገልጸዋል። የአሜሪካ ድምፅ ያነጋገራቸው የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉዓለም አቤ ባለፈው አርብ በአድቬንቲስት አንደኛና ሁለተኛ ደረጃ ትምህርት ቤት በተፈጸመ ጥቃት አንድ መምህርና ሁለት ተማሪዎች ላይ ጉዳት ደርሷል ብለዋል። ጥቃቱን ተከትሎ ትላንትናና ዛሬ በከተማ በሚገኙ ትምህርት ቤቶች ገብተው የሚማሩ ተማሪዎች ቁጥር መቀነሱንም አክለው ገልጸዋል። ሆኖም ትምህርት ቤቶች በጸጥታ ኃይል እንዲጠበቁ ውሳኔ በመተላለፉ ወላጆች ልጆቻቸውን እንዲልኩም ጥሪ አስተላልፈዋል። በአሜሪካ ድምፅ የዘጋጀውን ዘገባ እንግዶ ወልዴ እንደሚከተለው አቅርበዋል።
የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉዓለም አቤ ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ባለፈው አርብ በአንድ ትምህርት ቤት አካባቢ የተፈጸመውን የቦምብ ጥቃት ተከትሎ ባለፉት ሁለት ቀናት ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ተናግረዋል።
ከመስከረም 7 ጀምሮ ጥሩ እንቅስቃሴ ነው የነበረው። አባይ ማዶ አድቬንቲስት ትምህርት ቤታችን ላይ በተከሰተው ክስተት እንደኛ ተቋም ያለን ግምገማ ከትምህርት ቤት ውጭ ነው። ልጅቷ በሽጉጥ ተመታለች፣ ህይወቷ ተርፎልናል። ከትምህርት ቤቱ አጥር ውጭ ወደ ትምህርት ቤቱ ውስጥ ቦምብ ተወርውሯል። አንዲት ህፃንና ሴት መምህራችን ንጣሪው ትንሽ ወጥቷቸዋል። እነሱም ወዲያውን ሕክምና ወስደው ከሕክምና ወጥተዋል። በዚህ ምክንያት እንግዲህ እዛውን ቀን የባህር ዳር ከተማ የነበረው እንቅስቃሴ ትንሽ ተስተጓጉሎ ውሏል። ስለዚህ እነዚህ አይነት ድርጊቶች የመማር ማስተማሩን አስተጓጉሎብን ቆይተዋል። ወላጁም ወዱ አይደለም ከድንጋጤ ልጆችን ደህንነት ከመጠበቅ አኳያ ነው። አርብ ዕለት ስለሆነ ኢንሲደንስ ቅዳሜና እሑድ ትምህርትም ስለሌለ በእኛ ሁለት ትናንትና በአንዳንድ ትምህርት ቤቶች ተማሪው በተገቢ መንገድ ያለመምጣት ችግር ነበረ። እነዚህም ተዘዋዝረን አይተናል። በሁሉም ትምህርት ቤት ሳይሆን አንዳንድ አልፏል። ከስጋት የመነጨ ነው። በእርግጥ የመንግስት ትምህርት ቤቶችም ጠበቅ ነው የተማሪ ቁጥር አልመጣም ነበረ። ይህንን በተገቢ መንገድ ትናንትና ከሚመለከታቸው ጋራን ተነጋግረን በዛሬ ዕለት የተማሪው አመጣት የተሻለ ሆኗል። ስለዚህ ቀስ በቀስ በነበረበት ይመለሳል ብለን ነው እየሰራን ያለ ነው።
አራት ልጆቻቸውን ድል ችቦ በሚል አንደኛና መለስተኛ ደረጃ ትምህርት ቤት እንደሚያስተምሩ የገለጹልንና ስማቸውን በደህንነት ስጋት ምክንያት በይፋ እንዳንጠቀስ የጠየቁን አንድ የከተማዋ ነዋሪ ፍንዳታው ከተከሰተ በኋላ ልጆቻቸውን ወደ ትምህርት ቤት አለመላካቸውንና ለመላክም ከፍተኛ ስጋት እንዳደረባቸው ገልጸዋል።
ልጆቻችን ውሰዱ ወደ የቤታችሁ ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ከዛ ወዲህ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ልጆቻችን ወደ ትምህርት ቤት መላክ አልቻልን። ያው የጸጥታው ሁኔታ አሁንም ስጋት ስላለ አስፈሪም ስለሆነ እኛም ልጆቻችንን ወደ ትምህርት ቤት መላክ አልቻልንም።
በባህር ዳር ከተማ የግል ትምህርት ቤቶች ማህበር ስራ አስኪያጅ የሆኑት አቶ መንገሻ ተፈራ በግል ትምህርት ቤቶችም ዝቅተኛ ቁጥር ያለው ተማሪ እንደተመለከቱ ተናግረዋል።
መምህራን ትምህርት ቤትም ክፍት ነው፣ መምህራንም አሉ እዚያው ነው ስራ ቦታ ነው የሚውሉ። ግን ወላጁ ያው ባለው ስጋት መሰረት ስለፈራ ተማሪውን አስቀረ እንጂ መምህራን አሉ።
በተመሳሳይ የደህንነት ስጋት ስማቸውን በምስጢር እንድንይዝ የጠየቁን አልፋ በሚባል የግል ትምህርት ቤት የሚያስተምሩ ወላጅም ካለፈው አራት ቀን 2017 ጀምሮ ልጃቸውን ትምህርት ቤት እንዳላኩ ተናግረዋል።
ትናንትም ዛሬም አላኩም። አሁን ልጆቻችሁን አስተምሩ ይላሉ፣ ላኩ ይላሉ።
የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉዓለም አቤ ዛሬ ከከተማው ከንቲባና ከሌሎች የትምህርት ማህበረሰብ አባላት ጋር ውይይት ማድረጋቸውን ገልጸው መንግስት ትምህርት ቤቶች በጸጥታ ኃይል እንዲጠበቁ በመወሰኑ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ጥሪ አቅርበዋል።
እንደ ከተማ አስተዳደር ከንቲባው ባለበት በደንብ የጸጥታና የደህንነት ጉዳይ መጠበቅ አለበት በሚል አቋም ወስዷል። በዚህ ከንቲባችንም ኮሚቴ ሆነው ስራውን በተገቢ መንገድ እንዲጀመር አቅጣጫ በሰጡት መሰረት ትምህርት ቤቶቻችን አካባቢ አሁን የጸጥታ መዋቅር በደንብ እየተጠበቀ ነው። አሁንም ልጆችን ይላክልን መላክም አለበት። ትምህርት ቤቶችን እንጠብቃለን። ግዴታው ነው መንግስት እነዚህን ትምህርት ቤት ሴኪርድ ማድረግ፣ ከትምህርት ቤቱ ማህበረሰብ ጋር በመሆን ትምህርት ቤቶችን ሴኪርድ ማድረግ መጠበቅ ግዴታ ስለሆነ ይህንን ሪቨርስ እናደርጋለን ብዬ አስባለሁ። ሪቨርስም እየሆነ ስለሆነ
የኢትዮጵያ ሰብአዊ መብቶች ኮሚሽን መስከረም 26 ቀን 2017 ዓ.ም ባወጣው መግለጫ በባህር ዳር ከተማ የሚፈጸመው በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንደታሰበው ገልጿል። የአሜሪካ ድምጽ መግለጫው መነሻ በማድረግ ያነጋገራቸው የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ሁሉም አካላት ሰላማዊ ሰዎችንና ሲቪል ተቋማትን ኢላማ ከማድረግ እንዲቆጠቡ ጠይቀዋል። የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በተለይ ለአሜሪካ ድምጽ እንደተናገሩት ባለፈው ዓመት በክልሉ ከ2.5 ሚሊዮን በላይ የሚሆነው ተማሪ ከትምህርት ገበታው ውጪ ሆኖ መቆየቱን ገልጸው ዘንድሮም 5 ሚሊዮን ተማሪዎች አልተመዘገቡም ብለዋል።
ባለፈው ዓመት ወደ 6 ሚሊዮን ተማሪዎች እንመዘግባለን ብለን አቅደን እቅዳችንን በጸጥታ ችግሩ ምክንያት ስናስተምር የከረምነው ከ3.6 7 ሚሊዮን አካባቢ የማይበልጥ ነው። በዚህ ዓመት የባለፉት ዓመታትን ባክሎግ በቅዳችን ውስጥ አካተን 7 ሚሊዮን ተማሪዎችን እንመዘግባለን ብለን ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ድረስ 7 ሚሊዮን ተማሪዎችን እንመዘግባለን ብለን ያቀር ነው። አሁን አፈዛዘማችን ኒርሊ ወደ 2 ሚሊዮን አካባቢ ነው ያለው። ይህም ተወስዶ ስታይ ከቅዱ 50% መድረስ አልቻልንም። ገና ነን። አሁንም የተማሪ ምዝገባ አሁንም አለ። ተማሪዎቹ እየተማሩ ነው። ሁሉ ወንድም የክልሉ ላይ ያለው የጸጥታ ችግር በርካታ ትምህርት ቤቶች የተማሪ ምዝገባውን በተሟላ መንገድ ማስሄድ ስላልቻሉም ጭምር ነው።
የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በ2016 የትምህርት ዘመን ከፍተኛ ውጤት ያስመዘገቡ ተማሪዎችን በሸለሙበት ወቅት ባስተላለፉት መልእክት በትውልድ ላይ የሚደርሰው ጉዳት ከጉዳቶች ሁሉ የከፋ ጉዳት ነው ማለታቸውን የአማራ ሚዲያ ኮርፖሬሽን ዘግቧል።
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ጉዳይ ባለፉት 3 ቀናት በተለያዩ ወለጋ ወረዳዎች በቀጠለ ግጭት ቢያንስ 6 ሰዎች መገደላቸውን መገለጹን የተመለከተው ነው። በምዕራብ ወለጋ ዞን በሚገኙት ቤቂና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጃ ወላሊ ወረዳ በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ባገረሸው ግጭት ባለፉት 3 ቀናት ቢያንስ 6 ሰላማዊ ሰዎች ተገድለዋል ሲሉ ነዋሪዎች ገለጹ። ሰዎች የተገደሉትም የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ነው ያሉት ነዋሪዎች ድርጊቱን ጎንነዋል። በጉዳዩ ላይ ከኦሮሚያ ክልላዊ መንግስትና በየደረጃው ካሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎችን ኢላማ ያደርጉን በማለት አስተባብለዋል። ለታጣቂ ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ አክሎ የገለጹት አቶ ኃይሉ ጉዳያቸው የሚጣራውም ህግን በተከተለ መንገድ መሆኑንም ተናግረው ነበር። ፀሐይሉ በዚህ ጉዳይ ላይ ተከታዩን አዘጋጅታለች።
በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት ቤጊና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጀ ወለል ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ሰሞኑን ውጊያ መካሄዱን ነዋሪዎች ጠቅሰዋል። በተለይ ካለፈው አርብ መስከረም 24 ቀን 2017 ዓ.ም ጀምሮ በተካሄደው ውጊያ 6 ሰላማዊ ሰዎች ተገድሏል ሲሉ ነዋሪዎች ጠቅመዋል። ተጠናክሮ ቀጥሏል ያሉት ውጊያ ስጋት እንዳሳደረባቸውም አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳን ጥያቄ ተጠየቁ አንድ የምዕራብ ወለጋ ዞን ቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱት ከመዋቾቹ መካከል የእርሳቸው ቤተሰብ አባል እንደሚገኙበት በመጥቀስ ተከታዩም ብለዋል።
ሟች ወንድማችን ነው። ትናንትና ጠዋት ላይ ከቤቱ ወሰዱት፣ ከዛም ገደሉት። ፖለቲካዊ ንክኪ የለውም። የሁለት ልጆች አባት ነው። አርሶ አደር ነው። ትሁትና ሰው አክባሪ ስለሆነ በአካባቢው ህብረተሰብ ዘንድ ይወደዳል። የሰፈሩ ሰዎች የእድር ሰብሳቢ አድርገው ሾመውታል። ከዚህ ውጭ ከታጣቂው ጋር ምንም ግንኙነት የለውም። አሁን ባለቤቱና ሌሎች ወንድሞቹ የአካባቢውን የመንግስት አካል ለምን እንደተገደለ ሲጠይቁ የሸኔ ደጋፊ ነው፣ ያበላቸዋል፣ መረጃ ይሰጣቸዋል፣ እናም ሸኔ ነው የሚል መልስ ነው የተሰጣቸው። እውነታው ግን ተቃራኒ ነው። አንድም ቀን ከቤቱ ውጭ አድሮም ሆነ ከታጣቂው ጋር ንክኪ ኖሮት አያውቅም። ነገር ግን የአካባቢው ሚሊሻ በግል ጉዳይ ከነሱ ጋር ካልተስማማ በሐሰት ይጠቁምብሃል። የጸጥታው ኃይል ደግሞ የአካባቢው ነዋሪ ስላልሆነ ሳያጣራ እርምጃ ይወስዳል። የኛም ወንድም በዚህ ነው ህይወቱ ያለፈው። እኛ ለመንግስት የምናቀርበው አቤቱታ ማንንም ሰው ጉዳዩ ከተጣራ በኋላ ተጠያቂ እንዲሆን እንላለን። ምክንያቱም በድንገት ከሰው ጋራ ከተጋጨ ስም ለጥፎብክ ነው ለአደጋ የምትጋለጠው።
በዛው በምዕራብ ወለጋ ዞን በጊ ወረዳ ሰሞኑን የቀጠለው ግጭት ቢያንስ አንድ ሰላማዊ ሰው ተገልሏል ሲሉ የወረዳው ነዋሪ መሆናቸውን የገለጹት አቶ እንድርስ ጀማል ተናግረዋል።
ጅብሪል በላቸው ነመጀደሙ ወጀታ ከፈርቶ ለፋ በረኩመለማል
ሟች አቶ ጅብሪል በላቸው ይባላል። የመሬት ልኬት ባለሙያ ሲሆን ከ2011 ጀምሮ በሙያው እያገለገለ ይገኛል። አሁን በእድገት ወደ አመራር አድገሃል ሲሉት የትምህርት ዝግጅቴም ሆነ የፖለቲካ ብቃቴ ለአመራር አያበቃኝም በሙያዬ ላገልግል ብሎ እንቢታውን አሳየ። ከዛ ለሊት 8 ሰዓት ገደማ ለቅዳሜ አጥቢያ ለጥያቄ ተፈልጋለ ተብሎ ተወስዶ ጠዋት ሬሳው በቤቱ አካባቢ ተገኘ። የአንድ ልጅ አባት ነው። በጣም ከባድ ነው። በእኛ አካባቢ የሚደረገውን መንግስት በትኩረት ተከታትሎ መፍትሄ እንዲሰጠን እንማጸናለን። በጣም ችግር እየፈጠረብን ያለው የኦሮሞ ነጻነት ሰራዊት በአካባቢው እንቀሳቀሳል። ትንሽ ሚሊሻ ወይም የአካባቢው ባለስልጣን የተናገረውን ቃል ደግመን ከጠየቅን የጠላት አጀንዳ ነው ተብለን እንፈረጃለን፣ ኢላማ ውስጥ እንገባለን። ስለዚህ የበላይ የመንግስት መዋቅር በየዞኑ ወረዳና ቀበሌዎች አካባቢ ያለውን ችግር መመልከት አለበት። ህዝቡ ከፍተኛ ውጥረት ውስጥ ነው።
ነዋሪዎቹ ባሰሙት ቅሬታ ላይ ከምዕራብ ወለጋ ዞን ከቤጊና ቆንዳላ ወረዳዎች አስተዳዳሪ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቄለም ወለጋ ዞን ሳጆ ወለል ላሎ ገለታ ቀበሌ ውስጥም ተመሳሳይ ችግሮች መፈጠራቸውን ነዋሪዎች ገልጸዋል። ለደህንነታቸው ሰግተው ስማቸው እንዳይጠቀስ የተጠየቁት ግለሰብ ለአሜሪካ ድምጽ በስልክ እንደተናገሩት የሸኔ ደጋፊዎች ናቸው ተብሎ ጉዳት የደረሰባቸው አሉ በማለት ለአሜሪካ ድምጽ ተናግረዋል።
ጠዋት ወደ መኖሪያ ቤታቸው ገብተው 3 ሰዎችን ለሸኔ መረጃ ሰጥታችኋል፣ መንገድ አሳይታችኋል ተብለው ተገለዋል። 3ቱም ተማሪና እያረሱ ቤተሰቦቻቸውን የሚረዱ ናቸው። አሳዛኙ ክስተት ደግሞ የአካባቢው ነዋሪ ከሆነ አንድ ግለሰብ ጋር በወሰን ተጣልተው ጉዳያቸው ፍርድ ቤት ነው ያለው። ሰውየው ልጆቹን ለመጉዳት ብቻ አስበው ለጸጥታው አካል የሸኔ አባል ናቸው ብሎ መረጃ ሰጣቸው። እነሱም ለማስረዳት እንኳን ጊዜ አልሰጧቸውም። ወዲያው እርምጃ ተወሰደባቸው። እኛ አሁን የጸጥታ ኃይሉን ቀርበን ለማናገር ሞክረናል። መረጃ ደርሶን ነው ብለው ነገሩን። ይህን አይነት ግድያ ተባብሷል። ህብረተሰቡ ስጋት ውስጥ ነው። አርሶ አደሩ ወጥቶ ማሳው ላይ መስራት፣ ከደጃፉ መቀመጥ፣ ተማሪዎች ወደ ትምህርት ቤት መሄድ ስጋት ሆኖባቸው መፍትሄ አጥተን ነው በአስቸጋሪ ሁኔታ ውስጥ ያለው ነው።
ከነዋሪዎቹ በተነሳ ቅሬታዎች ላይ ከቄለም ወለጋ ዞን አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ከመመለከታቸው የክልል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎች ኢላማ አያደርጉም በማለት አስተባብለዋል። ለታጣቂው ቡድን የሎጂስቲክ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ አክሎ የገለጹት ጉዳያቸው የሚጣራው ህግን በተከተለ መንገድ ነው ማለታቸው ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውዱ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከተው ሮቡ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርት በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ ኮሚሽኑ በድጋም ጠይቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በተለያዩ ወለጋ ወረዳዎች በቀጠለ ግጭት ቢያንስ 6 ሰዎች መገደላቸው መገለጹ የተመለከተውን የፀሐይ ዳምጠውን ዘገባ ነበር ተከታትለን የተመለስ ነው። አሁን ወደ ቀጣዩ የሌላው የትንታኔ መጽሔት ዘገባ አልፋለሁ። ባለፈው ሰኞ በጀልባ ተሳፍረው ከየመን ወደ ጅቡቲ በመጓዝ ላይ ሳሉ ባጋጠማቸው ችግር የተነሳ ለህልፈት የተዳረጉ ከአደጋው በሕይወት የተረፉ እንዲሁም የት እንደደረሱ ያልታወቁ ፍልሰተኞችን በሚመለከት ባለፈው አርብ መዘገባችን ይታወሳል። ከተከሰተው አደጋ በሕይወት ተርፈው ጅቡቲ ውስጥ ሀዩ በምትባል ቦታ ከተጠለሉት መካከል የአፋን ኦሮሞ ባልደረባችን ጃለኔ ገመዳ አንዱን አነጋግራለች። ስሙን እንዳትገልጽ ጠይቆ የሆነውንም እንደሚከተለው ነግሯታል።
ስንሳፈር መንግስት ነው ያሳፈረን፣ የየመን መንግስት ማለት ነው። እዛ ሀራ የምትባል ከተማ አለ። እዛ ላይ ሰው ይያዛል። ከዛ ተመልሶ ወደዚህ ይጫናል፣ ወደ ጅቡቲ ማለት ነው።
ስንት ትሆናላችሁ እዛ ከየመን የተጫናችሁት?
ከየመን የተጫን አንድ እስር ቤት ውስጥ የነበር 250 ሰው ነበረ። ወደ 50 የሚጠጉት ደግሞ መጥቶ የተጨመሩት አለ። በአንድ ጀልባ ነበር። ለሌት ነው መቅረብ አካባቢ ነው ከዛ ተነሳን። አደጋው ደግሞ ያጋጠመን 9 ሰዓት አካባቢ ነው። ጧት እስከ 12 ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውጀታ የሚጫን የለም። እነሱ ደግሞ ይያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ 300 እየጫኑ ከዛ ይመለሳሉ። እስር ቤት ከእስር ቤት ነው ወጣ።
ምን ያህል ነው የታሰርከው?
5 ቀን አንድ ወርም ይቆያል። ያው በብዛት ተጠራቅሞ ስለሚጫነው 3 ተጠራቀም እንቀመጣለን። ከዛ በአንድ ነው የሚጫነው እና እንደዛ ነው።
ወደ ጅቡቲ ስትቃረቡ ነው አደጋ የተፈጠረው? እስቲ ግለጽልኝ።
ወደ ጅቡቲ ስንቀረብ ማብራት ይታያል እንጂ ባህሩ በጣም ሩቅ ነው። ከባህሩ ለመውጣት ራሱ በጣም ከባድ ነው። በጣም ሩቅ ነው።
ችግሩ የተፈጠረው ሌሊት ነው ቀን ነው?
ሌሊት 9 ሰዓት ላይ። ሰበቡ ደርሳችኋል፣ ከዚህ በላይ መርከብ መሄድ አይችልም ተብሎ ነው። የመኑ በመጀመሪያ ለራስ ወርዶ አሳየን። ሲወርድ ደሱ ውሃው እነሱ መዋኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እምቢ አሉት። ከውጭ ማብራት እያበሩ ለሌት ስለሆነ አይታይም ወዴት እንደሚሄድ ሰው ባህር ውስጥ ስለሆነ። ከዛ ውጭ ላይ ወጡት ማብራት እያበሩ ነው። ያንን ማብራት እየሄደ ነው ሰው እየዋኘ የሚሄደው።
ሳይዋኙ እዛ የቀሩ አሉ ብለህ ታምናለህ?
አዎ ብዙ ሰው አለ። ቢያንስ የወጣው አሁን 110 ከሆነ እንጂ ከዚህ በላይ አልወጣም ሰው። ሌሎቹንም ብዙ ሰው ነው የቀረ። ያው ጀናዛም ሬሳም ይወጣል። እነዛ አይተናል፣ ግን ብዙ ደግሞ ያልታያል ባህር ውስጥ የቀረ ማለት ነው።
ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍትሯቸው ነው ይላሉ።
ይሄ አይደለም፣ የገፈተረን ሰው የለም። ከዛ የጫንን በመንግስት ስለሆነ የያዘን የመንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች። ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መጡ። ቢያንስ 150 ሰው የሚሆነው ያተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚህ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም። ከባህር የወጣው ውሃው ጨው ስለሆነ ሕክምና ያስፈልጋል። 2-3 ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፍጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚያ አደጋ ላይ መውደቃችን በጣም ረብሾናል።
እዛ ከደረሳችሁ ምግብ ምናምን አገኛችሁ?
ምግብ እየለመን ነው፣ የሰው በር እየደበደብን 5 ቀናችን ነው። 5 ሰጠን ማን አለ እዚህ? ቤተሰብ የለም፣ ምንም የለም። ብርም እጃችን ላይ የለም። እስካሁን ራሱ ህይወታችን ትንሽ እንኳን እንድቆይ እያደረን ያለን ለምንን ነው። ምንም የረዳን የለም።
አሁን ያላችሁበት ቦታ ማን ነው ያመጣችሁ?
3 ሰዓት ደን በእግራችን ነው ወደዚህ የተመለስ። ሜዳ ላይ ዝም ብለን ከተማ ውስጥ ነን።
ምን የሚባል
ሀዩ የሚባል ህዝቡ አሁን አንድ ላይ አይደለንም። ሁሉም በየመንገዱ ተለያይቷል። ወደ ሀገርም ደግሞ የተመለሰ የኛ ጓደኞች አሉ። መንግስት ይህን ነገር ድጋፍ እንድታደርጉልን፣ ድምፅ እንድትሆኑልን ነው የምንፈልገው። ብዙ ስቃይ እኛ ላይ እየደረሰ ነው።
ከየመን ወደ ጅቡቲ በጀልባ ተሳፍረው ሲመለሱ ከተከሰተው የመስጠም አደጋ በሕይወት የተረፈ ተሳፋሪ ለጃንለኒ ገመዳ ስላደገን የነገራትን ነው ቀደም ሲል ወደ እናንተ የደረሰው። ወደ ቀጣዩ ዘገባ አልፋለሁ። በኢትዮጵያ ለ5.6 ሚሊዮን ህጻናት የፖሊዮ ክትባት የመስጠት ዘመቻ ተጀመረ። በኢትዮጵያ 5.6 ሚሊዮን ለሚሆኑ ህጻናት የፖሊዮ ክትባት የመስጠት ዘመቻ መጀመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ዘመቻው በክትባት ጥረት ምክንያት በልዩ ልዩ የአገሪቱ አካባቢዎች የተከሰተውን የፖሊዮ በሽታ ለመቆጣጠር ያለመ ነው ተብሏል። በትናንትናው ዕለት በተጀመረው ዘመቻ በአማራ ክልል ከአራት ሚሊዮን በላይ ህጻናት ተደራሽ እንደሚሆኑ የክልሉ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ ተናግሯል። በተቋሙ የህብረተሰብ ጤና አደጋዎች ምላሽ ባለሙያ አቶ ኃይሉ አያሉ በሰጡት ቃለ መጠይቅ በክልሉ ያለው አለመረጋጋት በክትባት ተደራሽነት ላይ እክል ሊፈጥር እንደሚችል ተናግረዋል። ሆኖም ለሚመለከታቸው አካላት ሁሉ ዓላማችን በማስረዳት አገልግሎቱን ለማዳረስ እንጥራለን ብለዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ዛሬ መስከረም 27/2017 ዓ.ም ለ5.6 ሚሊዮን ህጻናት የፖሊዮ ክትባት የመስጠት ዘመቻ መጀመሩን አስታውቋል። የዘመቻው ዓላማ በክትባት እጥረት ሳቢያ የተከሰተውን የልጅነት ልምሻ በሽታን ስርጭት ለመቆጣጠር መሆኑን ጠቁሞ የክትባት ዘመቻው በአዲስ አበባ፣ በአፋር፣ በአማራ፣ በጋምቤላ ክልሎችና በኦሮሚያ ክልል ደግሞ በሸገር ከተማ እንደሚሰጥ አመልክቷል። እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት እንደሚከተቡ መግለጫው ያሳያል። በተያያዘ ዛሬ በተጀመረው የክትባት ዘመቻ በአማራ ክልል በአራት ቀናት ውስጥ ከአራት ሚሊዮን በላይ ሕፃናትን ለመከተብ መታቀዱን የክልሉ የህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ አስታውቋል። በተቋሙ የህብረተሰብ ጤና አደጋዎች ምላሽ ባለሙያ አቶ ኃይሉ አያሌው በሰጡት አስተያየት በተቀመጠው መርሃ ግብር መሰረት እቅዳችንን ለማሳካት የሚያስፈልገው ዝግጅት ተደርጓል ብለዋል።
ወደ 4,148,237 እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ከዚህ በፊት ተከተቡም አልተከተቡም ሁሉም ለዚህ ታላሚ ናቸው። በመደበኛ ክትባትም ይሁን በዘመቻ ከዚህ በፊት ቢከተቡም ባይከተቡም ታላሚዎች ናቸው። ያህል ህጻናት እድሜያቸው ከአምስት ዓመት በታች የሆኑ ተደራሽ ይሆናሉ ተብሎ ታቅዷል። የተለያዩ ስራዎች ሲሰሩ ቆይተዋል እና ሁሉም ህጻናት ታላሚ የሆኑት በዚህ ጊዜ ተደራሽ እንዲሆኑ የተለያዩ ስራዎቹን ተደራሽ የምናደርግበት መንገድ እየሰራ ቆይተናል። ብዙ ሂደቶችን ሄደናል። ወደዛ ዝርዝር ውስጥ አልገባም። የሃይማኖት አባቶችን፣ ሌሎችም ተሰሚነት ያላቸው ሌሎችንም ባሳተፈ መልኩ የንቅናቄ መድረኮችንም ለማካሄድ ተሞክሯል። ተደራሽ ለማድረግ ማለት ነው።
በተቀመጠው የጊዜ ገደብ ውስጥ በሁሉም የክልሉ አካባቢዎች ለሚገኙ እድሜያቸው ከአምስት ዓመት በታች ለሆነ ህጻናት የክትባት አገልግሎቱን ለማዳረስ በምናደርገው ጥረት እንቅፋቶች ሊገጥሙን ይችላሉ ብለዋል። የመጀመሪያው ፈተና ራቅ ባሉ አካባቢዎች ካለው የመንገዶች አሸጋሪነት ጋር፣ ሁለተኛው ደግሞ ከክልሉ ወቅታዊ የጸጥታ ሁኔታ ጋር የተያያዘ መሆኑን አስረድተዋል። የክትባት ዘመቻው እክል እንዳይገጥመውም ዓላማችንን በማስረዳት ለመንቀሳቀስ አቅደናል ብለዋል።
የግጭት ኖርም ባልኖርም የጤና ባለሙያ ስራው ምንድን ነው? የጤና አገልግሎት ለታላሚ ማህበረሰብ መስጠት ነው። በግጭት መካከልም ቢሆን የጤና አገልግሎት ይሰጣል። ስለዚህ የሄደበትን ዓላማ በዛ አካባቢ ላሉ አካላት ዓላማውን በማስረዳት የሄደበትን የጤና የሚፈለገውን ክትባት መስጠት፣ ሌሎችንም የጤና አገልግሎቶች እየሰጠን ስለሆነ ከሚመለከታቸው ጋራ የማግባባት ስራ በመስራት እነዚህን ህጻናት ተደራሽ ማድረግ አንደኛው የሚጠበቀው እሱ ነው። ዋናው ትልቁ ምንድን ነው? ለምን እዛ ላሉ አካላት መረጃው መስጠት ነው። የሄድንበትን ዓላማ እዚህ ምንድነው ችግር ስላለ ነው፣ ምንድነው የያዝ ነው፣ ምንድነው የምንሰራው፣ ከየት ነው የመጣ ነው፣ አለቀ። ስለዚህ ያን ከተረዳ ደግሞ በዓለም አቀፍም ቢሆን የጤና ባለሙያ የትኛውን ቦታ ገብቶ ስራ መስራት ይችላል። የሚያደናቅፍም ይኖራል ብለን አናምንም እኛ ከየትኛውም አካል ቢሆን ማለት ነው።
የልጅነት ልምሻ በሽታ በአይን በማይታዩ ረቂቅ ተህዋስያን አማካኝነት የሚተላለፍ በህፃናት እጅና እግር ላይ ጉዳት የሚያስከትል መሆኑን ያስረዱት የሕክምና ባለሙያው ህብረተሰቡ ለክትባት ዘመቻው መሳካት እንዲተባበር ሲሉም ጥሪ አሰምተዋል።
ማንኛውም ማህበረሰብ ትብብር ማድረግ አለበት። አንደኛ ወላጆች ልጆቻቸውን በየትኛው መንገድ ሳይከተቡ እንዳይቀሩ ጥረት ማድረግ፣ ቢያልፋቸው እንኳ ቤት የሌሉ ሆነው ወይም በሆነ አጋጣሚ ቢታለፉ እንኳ ከሚመለከተው እስከታች እስከ ቀበሌ አመራርና ጤና ተቋማት ጤና ኤክስቴንሽን ድረስ እዚህን ክትባት ዓላማ የማስረጥ ስራ ስለተሰራ ከእነሱ ጋር መግባባትና ወይም መጠየቅና ክትባቱ እንዲያገኙ ማድረግ ማንኛውም ወላጅ የማስከተብ ኃላፊነት አለበት። ከዛ ውጭ ግን ማንኛውም የመንግስት አካል ደግሞ ወይም ደግሞ ለዚህ አጋር የሆነ የህብረተሰብ አካል ሁሉ እንግዲህ የህፃናት ዋናው ክትባትን ሲሰጥ ከሞትና ከህመም ለመታደግ ስለሆነ እሱንን ተደራሽ ለማድረግ ምቹ ሁኔታዎችን መፍጠር ሁሉም አካል መፍጠር አለበት ብለን እናምናለን።
በዛሬው ዕለት በተጀመረው ዘመቻ በአፋር ክልል በስድስት ዞኖች ውስጥ ለሚገኙ ከ364,000 በላይ ሕፃናት የፖሊዮ ክትባት እንደሚሰጥ የመንግሥት ብዙሃን መገናኛ ዘግበዋል። በጋምቤላ ክልልም እንደዚሁ የልጅነት ልምሻ መከላከያ ክትባት በሁሉም የክልሉ ወረዳዎችና የከተማ አስተዳደሮች ለሚገኙ 167,000 ሕፃናት እንደሚሰጥ የክልሉ የመንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት ገልጿል። በክትባት መርሃ ግብሩ በርካታ የጤና ባለሙያዎች በሁሉም ወረዳዎችና የስደተኛ ጣቢያዎች ተሰማርተው ክትባቱን ያዳረሱ መሆናቸውን መግለጫው ጨምሮ አመልክቷል። በእንግሊዝኛው አጠራር ዋይልድ ፖስት በመባል የሚታወቀው በተፈጥሮ የሚከሰት የቫይረስ ዝርያ ኢትዮጵያን ጨምሮ ከአፍሪካ ሀገራት መጥፋቱ ማረጋገጫ በሚሰጠው ኮሚቴ ይፋ የተደረገ ቢሆንም በክትባት እጥረት ሳቢያ የሚመጣ የፖሊዮ ወረርሽኝ ግን አሁንም የጤና ስጋት ሆኖ መቀጠሉን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት መረጃ ያመለክታል። ከተቋሙ ኃላፊዎች ተጨማሪ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን እና ተመልካቾቻችን በኢትዮጵያ የፖሊዮ ክትባት የመስጠት ዘመቻ መጀመሩ የተመለከተው ዘገባ ነበር የተከታተልነው። ዘመቻው የፖሊዮ ክትባት የመስጠት ዘመቻ የተጀመረው በትላንትናው ዕለት ነው የሚለው ዘገባችን ከትላንትና በስቲያ እሁድ በሚል እንዲስተካከል ከወዲሁ እንጠይቃለን። ወደ ቀጣዩ ዘገባ አልፋለሁ። በሊባኖስ እየተስፋፋ ያለው ጦርነት የሲቪሎችን ሰቆቃ አባብሷል። በሐማስ በተመራውና በእስራኤል ላይ በተፈጸመው ጥቃት ምክንያት የተጫረው ጦርነት አንድ ዓመት ባስቆጠረበት በዚህ ወቅት በሊባኖስ ድንበር ላይ በእስራኤልና በሂዝቦላ መካከል የሚካሄደው ግጭት ተባብሶ ቀጥሏል። ግጭቱ አዲስ የሰብአዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት እንደሚለው ደግሞ 200 ሺህ ሰዎችንም አፈናቅሏል። ኤቴል ቦኔት ከደቡብ ሊባኖስ የላከችውና በኤልዛቤት ቸርነፍ የቀረበውን ዘገባ እንግዶ ወልዴ እንደሚከተለው ያቀርቧል።
ከአንድ ዓመት የድንበር ውከት በኋላ በደቡብ ሊባኖስ በእስራኤል ድንበር አካባቢ ያሉ መንደሮች ወደ ወና ከተማነት ተቀይረዋል። የተሻለ ደህንነት በሚታይባቸው ስፍራዎች ደግሞ ግጭቱን በሚሸሹት ቤተሰቦች መፈናቀል ምክንያት በሰው ብዛት ተጨናንቀዋል። 200 ሰዎች ይኖሩባት የነበረችው ካፍር ሲን የተባለችው መንደር አሁን 500 የተፈናቀሉ ቤተሰቦችን ጨምራ በማስተናገድ ላይ ነች። ፋጢማ ራማል እና ቤተሰቦቿ በዚህችው መንደር ጠለላ አግኝተዋል። ግጭቱ እየፈጠረ ያለው ሁኔታ ግን በማንኛውም ሰዓት እንደገና ለመፈናቀል ዝግጁ እንዲሆኑ አድርገዋል።
ፋቢሰበብ ልሐርብ ጠራይና ነንዛህ
በአንድ ወይም በሁለት ወራት ውስጥ ወደ መኖሪያችን እንመለሳለን የሚል እምነት ስለነበረን መጀመሪያ ላይ ወደዚህ ስንመጣ ሰላም ነበረን። ነገር ግን ለ12 ወራት ወጥተን መቅረታችን ከባድ ነው የሆነብን። መኖሪያችን ይናፍቀናል። ወደ ቤታችን መመለስ እንፈልጋለን።
እንደ መሐሙድ ሐዋሲ ያሉ ሌሎች ተፈናቃይ ቤተሰቦች ደግሞ የሊባኖስ መንግስት ወደ መጠለያነት በቀየራቸው ትምህርት ቤቶች ጠለላ አግኝተዋል። በድንበር ላይ ይገኝ የነበረው መኖሪያ ቤታቸው በእስራኤል የአየር ጥቃት ወድሟል። ያሉበት ሁኔታ አሳዛኝ እንደሆነ መሐሙድ ይናገራል።
የምግብ ጥቅሎችን ተቀብለናል። ከመንግስት ግን የገንዘብ ድጋፍ አልተደረገልንም። የተረሳ መስሎ ይሰማናል። በእንደ አውሮፓውያን አቆጣጠር 2006 በነበረው ጦርነት መንግስት ከጎናችን ነበር።
የሰብአዊ ቀውሱ ላለፉት 4 ዓመታት የገንዘብ ችግር ላይ የሚገኘውን የሊባኖስ መንግስት ተፈታትኗል። የዓለም አቀፍ እርዳታው በቂ እንዳልሆነ የረድኤት ሰራተኞች ይናገራሉ። ሙርዳታ ሙና በታየር ከተማ የማዘጋጃ ቤቱን እርዳታ ያስተባብራል።
العائلات اللي ذكرناهم حوالي 7000 عائلة لحد هلا من سنة لهلا استلموا بس 4 مرات حصص غذائية وحصص
ባለፈው አንድ ዓመት 7000 የተመዘገቡ ቤተሰቦች የምግብ እርዳታና የንጽህና መጠበቂያ ጥቅሎችን የተቀበሉት ለአራት ጊዜ ብቻ ነው። ማግኘት የነበረባቸው ግን በወር አንድ ጊዜ ነበር።
በድንበሩ ላይ የሚታየውና አሁን የተባባሰው ግጭት ወደ ሁለተኛ ዓመቱ ተሻጋግሯል። ሊባኖስ ሙሉ ለሙሉ የለየለት ጦርነት ውስጥ የመግባት አደጋ ተጋርጦባታል። አሁን ለጊዜው ለቤተሰቦች ደህንነቱ የተጠበቀ መጠለያ የሆነው ስፍራ ቀጥሎ ሰዎች ሸሽተው የሚወጡት ስፍራ ሊሆን ይችላል። ኤተል ቦኔት ከደቡብ ሊባኖስ ለላከችው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የምሽቱ የመጀመሪያው አጋማሽ ቅንብሮቻችን ነው እስካሁን ስትከታተሉ የቆያችሁት። አሁን ደግሞ ዘርዘር ወደ ያሉ ጉዳዮች ወደሚያስተናግደው ወደ ሁለተኛው አጋማሽ እናልፋለን። የመጀመሪያ ቅንብራችንም ሐኪሞን ይጠይቁ ነው። የዛሬው ሐኪሞን የጠየቁ ትኩረት የህመሙን ምልክት ሳይሆን ታማሚውን በምላት የማከም አስፈላጊነትን ይመለከታል። በሳምንታዊ ሐኪሞን የጠየቁ በሰውነት አወቃቀር በተለይም በአከርካሪ አጥንትና በአጠቃላይ የሰውነት አካላት ስራ መካከል ላለው ግንኙነት ትኩረት በሚሰጠው የካይሮፕራክቲክ ሕክምና እንክብካቤ ዙሪያ ከባለሙያ ጋር የተደረገ ውይይት ይዘናል። ትክክለኛው የሰውነት ቅርጽና ቁመት፣ የተከተለ አቀማመጥ፣ አቋቋምና አተኛኘት መሰረታዊ ነው ይላሉ። ሙያዊ ትንታኔ የሚሰጡን ሕክምና አዋቂዋ ዶክተር ሰላም አክሉ ናቸው። ዶክተር ሰላምን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ጤና ይስጥልኝ ዶክተር ሰላም አክሊሉ፣ በቅድሚያ ለጊዜው አመሰግናለሁ።
ይህም ደስ ብሎኛል እዚህ ስለተገኘ።
ዶክተር ሰላም፣ ከህክምናው ዘርፍ ምንነትና አላማዎቹ ብንንደረደር፣ ምንም እንኳን የህክምና አቅርቦቱ የተለያዩ ዘርፎች ቢኖሩትም ይበልጡን አጥንትና ጡንቻ ላይ ከሚደርሱ ጉዳቶች ህክምና ጋር የተያያዘው ጎልቶ ስለሚታይ የህክምና ዘርፉ ምንነት በብዙዎች ዘንድ በውል አይለይም። ለመሆኑ የካይሮፕራክቲክ ህክምና ዓላማ ምንድን ነው? ስለ ምንነቱ ጨምረው ቢያስረዱን።
መልካም። ካይሮፕራክቲክ የሚለው የህክምና ዘርፍ መጀመሪያ በእንግሊዝኛ ብለው ኒውሮ ማስኩሎስኬለተል ስፔሻልቲ ይባላል። ይህም ማለት ምንድን ነው? የአጥንትን፣ የጡንቻን፣ የነርቭን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የጤና ዘርፍ ነው። አከርካሪ አጥንትን ለምን? ምናልባት እሱን ብንመለከት የአከርካሪ አጥንታችን ውስጡ ያለው ህብረ ሰረሰሩን የሚጠብቅ ነው እና ካይሮፕራክቲክ የሚባለው ሙያ ዋና የሚያተኩረው አከርካሪ አጥንቱን ማስተካከል ነው። ለዚህ ነው የጀርባ አጥንት ነው አንድ ሰው እንኳን ሲባል መሰረታዊ ነው የሚባለው እና ስፓይን ሄልት ቁልፍ ነው።
መልካም። ዶክተር ሰላም፣ የተለያዩ ሁኔታዎች ህሙማንን ወደ እናንተ ያመጣሉ። ቶሎ የሚታየው የጀርባ አጥንትን ጨምሮ በአካል ጉዳት በደረሰ ጊዜ መከላከል ረገድ ከመድረሱ በፊት የሚደረግ አለ። ህክምናው ተጠቃሚ ይሆን የሚቻልበት መንገድ አለ። ግን ለፊት ከሚታየው ውጪ ምንድን ነው ህሙማንን ወደ እናንተ እንዲመጡ የሚያደርጋቸው ሁኔታ?
በጣም በስቶ የምናየው የወገብ ህመም፣ የአንገት ህመም ነው። ከዛ ባሻገር ደግሞ አሁን ትንሽ ከበድ እያለ የዲስክ መንሸራተት የሚባለው ነው። ምክንያቱም ከአከርካሪ አጥንቶቹ መካከል ያለው ዲስኩ ከቦታው በሚለቅበት ጊዜ ነርቭ ላይ ጫና ስለሚያመጣ ብዙ ሰዎች እክል የሚገጥማቸው በሱ ነው። ነገር ግን እዛ ጋር ከመድረሳችን በፊት ብዙውን ነገር ልንከላከለው ይገባል። እሱ ምንድን ነው? ተክለ ቁመናችንን ልብ በማለት አቋማችንን፣ አቀማመጣችንን፣ አሁን ደግሞ በተለይ ይሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት 6 ኪሎ ያህል ብቻ ሆኖ ሳለ ልክ አንገታችን ሲታጠፍ ክብደቱ 5 እጥፍ ያህል ይሆንና ወደ 28 ኪሎ ነው አንገቱ ላይ ጫና የሚያመጣው። 28 ኪሎ ማለት የ6 ዓመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው ስልክ ላይ ሲውል እና
አቀማመጡ ነው ያንን ክብደት የሚፈጥረው።
አዎ፣ ፊዚክሱ እንደዚህ ስንል 6 ኪሎ ሆኖ ሳለ እንደዚህ ስንል ሎዱ እዚህ ላይ የሚበዛው በ5 እጥፍ ነው ማለት ነው እና አንገታችን ውስጥ ዋናው ትልቁ አውቶኖሚክ ነርቨስ ሲስተሙ እዚህ ውስጥ ነው ያለው። እሱ ላይ ያንን ያህል ጫና ማምጣት ማለት ትክክል ማሰብ እንኳን አንችልም። የሚገርም ድሮ ከሌ ማጅራት መቼ እኮ ማጅራቱን መቶት ዱብ ብሎ ሞተ ያን ያህል ማለት ነው አንገት ላይ ያንን ጫናና እንደሱ አይነት ነገሮችን መጠንቀቅ እንችላለን። በተቻለ መጠን ቀጥ ማለት አንገታችንን፣ የግድ ስልኩን መጠቀም አለብን፣ ኮምፒውተሩን መጠቀም አለብን። ግን ከዛ በኋላ የምንሰራቸው ኤክሰርሳይሶች
የካይሮፕራክተር ባለሙያ ለማግኘት የሚመጡ ሰዎች በደረሰባቸው ጉዳት ወይም ቅድም እንደገለጿቸው ግርባ በምና የአንገት መምን ጨምሮ ያን ፍላጎት ይዞ ሲመጣ መቼም ግድ ነውና ሕክምናው ትፈልጎ እንረዳዋለን። ነገር ግን ከዚያ በፊት አሁን መከላከል የሚደረገው ጤና ላይ ቅድም እንዳሉት አቀማመጥን፣ አቋቋምን የሚመለከተውን እንዴት ነው ሰዎች ትክክለኛውን ነገር መረዳት የሚችሉት? መሰረቱ ስለሌለ በመደበኛ ትምህርትም የሚሰጥ ስላልሆነ
ማስተማር የመጀመሪያው እሱ ቢሆን ደስ ይለኛል። ልጆች ቢያውቁ አቀማመጥን፣ እቃ አነሳስን፣ ከባድ እቃ ስናነሳ ከጉልበታችን አጠፍ ብለን ክብደቱ ጉልበታችን እግራችን ላይ እንዲሆን ከወገባችን እንዳንታጠፍ። አሁን ብዙ ጊዜ በሀገራችን ልብስ ሲያጥቡ የማይሆን አይነት አጎነባበስ አጎንብሰው የሚያጥቡ ሰዎች አሉ።
ረጅም ሰዓት ነው በዛ
ረጅም ሰዓት እና እንደሱ አይነቱን ነገሮች ልብ ማለት አተኛኘታችን እንዴት ነው? ይሄ በጎን መተኛት ነው ጤነኛ? በሆዱ የሚተኛ ሰው እንደው ቆሞ ነው ያደረው? ባካችሁ በሆዳችሁ አትተኙ። በሆድ መተኛት ተኝቶ አላደረም ማለት ነው ያ ሰው እና እሱን አይነት ነገሮች ማስታወስ፣ ትራስ ላይ መጠንቀቅ፣ አንገታችን ከፍ ራሳችን ዝቅ እንዲል ማድረግ ይሄ ያከርካሪ አጥንት አቀማመጡን ትክክል ያደርጋዋልና እንደሱ አይነት ቀላል ቀላል ነገሮችን ልጆች ሲያድጉ ጀምሮ ይሄን ነገር ማሳወቅ
ይቻላል። ያነሱት እንስሳ እናልፍ አጥኛኘት ያመጣ የሚችልውን ጣጣ ወይም ጥሩ ሊሆን የሚችልውን ያነጻጸሩት በሆድ መተኛትና በጎን መተኛትን ነው። መጀመሪያ ለምንድን ነው በሆድ መተኛት ቆሞ እንዳደረሰው ጥሩ መኝታ እንዳይሆን ያደረገው? ሌሎች አጥኛኘቶች በጀርባ መተኛት ሊመረጥ ይችላል። በጎን እንደመተኛት ሁሉ የሰውነትን አቀማመጥ ምን ወስኖ ማድረግ ያለብን ነገር አለ?
በሆዳችን በመንተኛበት ጊዜ ወገባችን አጥንት ላምባር ስፓይኑ የሚባለው ሰስፔንድድ ነው የሚሆነው።
ይንጠለጠላልና
በሆዱ ብዙ ጊዜ ህፃናት ልጆች በሆዳቸው መተኛት ይወዳሉና ከተቻለ 7 አመት ሳይሞላቸው እሱን ነገር ማስጣል። አንዴ ሰው ከለመደ በኋላ በጣም ከባድ ነው ለማስጣል፣ ይገርማል። ያንን ይፈልጉታል።
አዎ።
ሁለተኛ ደግሞ በሆድ በሚተኛበት ጊዜ አንገት በጣም ነው የሚጣመመው because እንደዚህ ተብሎ ስለሆነ የሚተኛው። ስለዚህ ያከርካሪ አጥንቱን አቀማመጥ በጣም ስለሚያጣመመው ነርቭ ላይ ያለው ጫና
ተፈጥሮ አይደለም ማለት ነው።
ተፈጥሮ አይደለም፣ በፍጹም አይደለም። አዎ። በጎን መተኛት ጥሩ ነው። በጀርባ መተኛት ለብዙ ሰው ይመቻል። ሰውነቱ ከባድ ያልሆነ ሰው ምናልባት በጣም ወፍራም የሆነ ሰው በጀርባው ቢተኛ ወገቡ ስለሚንጠለጠል ሌላ ደግሞ የወገብ ችግር ያመጣል። ወይ ከስር ትራስ ነገር ማድረግ አለበለዚያ ደግሞ ጉልበቱን በደንብ 90 ዲግሪ ማጠፍ ያስፈልጋል ማለት ነው።
አጥኛኘትን ያቀማመጥን ያህል ትኩረት ማድረግ አለብን ማለት ነው።
እውነት ነው። በጣም
ቀደም ብለው እንዳስረዱን ካይሮ ፕራክቲስ ከሚሰጠው አገልግሎት የተዋሃደ ከሌሎች የሙያ ዘርፎች ጋር አብሮ የመስራት ጠባይም አለው። ዋና ዋናውን ቢነግሩን ከካይሮ ፕራክቲስ ሙያ ውጪ ያለ ሰው ጋር አብረው እንዲሰሩ የሚያስገድዱ ሁኔታዎች ምን አይነት ናቸው?
በጣም አሁን እኛ አዲስ አበባ ከኦርቶፒዲክ ሰርጀኖች ጋር እንሰራለን።
አጥንት
አዎ። የኒውሮሎጂ የነርቭ ሐኪሞች ጋር አብረን እንሰራለን። ፊዚዮቴራፒ ጋር አብረን እንሰራለን። ስለዚህ ይሄንን ሆሊስቲክ ያደርጋዋል። ኒውሮማስኩላር ስኬለተል ፕሮብለም ወይንም ደግሞ ይሄ የጡንቻና የመገጣጠሚያ ችግር 80% ያህል ወደ ክሊኒክ የሚያስኬደው ነገር እሱ ይሆነ ነው።
እንደው
ወገቤን አንገቴን ጉልበቴን ማይልኩ የለም። አሁን
ተለመዱ ነገሮች አሉ እንደ መንስኤ የሚታዩ።
አዎ። ከባድ ስራ መስራት እንደሱ አይነቶች ኖረው ሳለ የሚገርምህ በጣም ለብዙ ጊዜ ሳይታወቅ ይኖረ አመጋገባችን በጣም ትልቅ ችግር ያመጣ ነው። መገጣጠሚያ ላይ በተለይ ዘይት ማቁላላት። የኛ ሀገር ምግብ ብዙ ሰዓት ይቁላላልና ዘይት ሲቁላላ ኦክሲዳይዝ ያረጋል። ከዘይትም ደግሞ በተለይ የረጋው ዘይት ደግሞ የበለጠ የረጋው ዘይት ደግሞ የሚገርም ፕላስቲክ ማለት ነው። ሰውነታችን ውስጥ ገብቶ ሰውነታችን ማውጣት አይችልም። ስለዚህ መገጣጠሚያ ውስጥ ነው የሚቆየው። ኦክሲዴሽን የሚባለው ነገር ትንሽ ባስረዳ ብረት አሁን ትንሽ ውሃ ነክቶት ውጪ ሲያድር አንድ የሆነ ቡና አይነት ነገር ክርፍርስ
ዝገት
ያ ነው ኦክሲዴሽን። የሚገርም ሽንኩርትና ዘይት ስናቁላላ ባይናችን አናየውም እንጂ ያድስ ዝገት ነው ውስጥ ያለ። ለጤና መጥፎ ነገር ነው። እንዴት አድርገን አሁን ይሄንን ይያወቀን ባህላችን እንዴት እንደምናስለውጥ ደሞ ሰውነት ላይ በደንብ ይስማል።
ሰውነት ውስጥ ዝገት ያህል የሚፈጠርበት ሁኔታ ማስወገድ ይሁሉ ምርጫ ይመስለኛል። ዶክተር ሰላም ታዳጊ ልጆች በዚህ በርሶ ሙያ የሚረዱበት ሁኔታ ሲፈጠር፣ አረጋውያንና አዛውንቶች የሚረዱበት ሁኔታ ሲፈጠር፣ እንድም በማለዳ እድሜ ያሉት አጥንታቸው ገና ያልጠነከረ እንደ ልብም ነገሮች መቋቋም የማይችሉበት ነው። በእርጅናው እድሜ የተዳከመ የሰውነት ሁኔታ ነው የሚኖረው። ቅድም ያሏቸው ብዙ ፈተናዎች በብዙ አመታት ውስጥ ተሸክመውት የሚመጡት ስለሆነ እንዴት ነው የሚረዱት እነኚህ ጫፍና ጫፍ ያለው የእድሜ ክፍሎች?
ህፃናቶቹን በቀላሉ በትንሹ ማስተካከል የሚቻልበት መንገድ አለ። እንደውም ለዚህ ነው ቀጥ ከልጅነት የሚለውን ካምፔን የምንሰራው። በተቻለ መጠን ትምህርት ቤት ውስጥ ልጆች 10 አመት 12 አመት ሲሆናቸው አከርካሪ አጥንታቸው አቀማመጡን በስፖርት አስተማሪዎች በኩል ቼክ እንዲደረግ እንመክራለን። እና ትክክል ያልሆነውን ብናገኘው የተሻለ በጊዜ ልናስተካክለው እንችላለን። እና ብንበዛ በዚህ ሙያ ላይ ያለን ሰዎች አገራችን ይሄንን እመኛለሁ። እንደዚሁም ደግሞ ሜለገፉ ሰዎችም ያከርካሪያ ጥንትን ማስተካከልና የመገጣጠሚያን እንቅስቃሴ ማዘውተር ሌላ ጥቅም አለው በጣምና እሱንም መከራል።
በርከት ያሉ ቁም ነገሮችን ያካፈሉን አድማጭ ተመልካቾቻችን የሚጋሯቸው በለት ተለት ህይወታቸው ከጤናቸው ጋር የሚያዛምዷቸው ቁም ነገሮች ናቸው። መሰል የሶሙያ የሚመለከቱ ጥያቄዎች ዘም ወደፊትም እንደምናገኘው ተስፋ አደርጋለሁ።
ዶክተር ሰላም አክሊሉ
ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። እኔ ወንድም መልካም
ሳምንታዊውን የሐኪሞን ይጠይቁ ዝግጅታችን ነበር ተካክለን የተመለስ ነው። አሁን የምሽቱ የመጨረሻ ዝግጅታችን ወደሆነው የመካከለኛው ምስራቅ ግጭትና የአፍሪካ ቀንድ ሁኔታን የተመለከተው ዘገባ እናልፋለን። በመካከለኛው ምስራቅ ያለው ጦርነት ተከትሎ የሁቲ ታጣቂዎች በቀይ ባህርና አካባቢው ላይ በመርከቦች ላይ የሚያደርሱት ጥቃት መጨመሩ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት ደህንነት ስጋት ውስጥ የጣለ መሆኑን ምሁራን ተናግረዋል። ዓለም አቀፍ ማህበረሰብ ትኩረትንም መካከለኛው ምስራቅ ላይ በመሆኑ የሱዳን ጦርነትን ጨምሮ አፍሪካ ቀንድ ላይ ያሉት ችግሮች ትኩረት እንዲቀንስ አድርጓልም ይላሉ። ኢትዮጵያን ጨምሮ የቀጠናው ሀገራትም ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው መክረዋል። እንደሚከተለው ይቀርባል።
አንድ ዓመት ያስቆጠረው በእስራኤልና በጋዛ የሐማስ ታጣቂዎች መካከል የተፈጠረው ግጭት አድማሱን እያሰፋ ወደ ሊባኖስና ኢራን የተሻገረ ጦርነት ሆኗል። ኢራን ማክሰኞ ዕለት ወደ 200 የሚደርሱ ሚሳይሎችን ወደ እስራኤል ካስወነጨፈች በኋላ በአካባቢው ያለው ውጥረት ተባብሶ ቀጥሏል። በውጭ ጉዳይ ዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳርስከዳር ታዬ የሐማስ ታጣቂዎች የዛሬ ዓመት በእስራኤል ላይ ጥቃት መሰንዘራቸውን ተከትሎ የተከሰተው ግጭት በቀጠናው ብቻ የተወሰነ እንደሚሆን ቢገመትም አሁን ግን የቀይ ባህር አካባቢን ጨምሮ እየሰፋ መጥቷል ይላሉ።
እስራኤልና የጋዛ ጦርነት ተብሎ የተጀመረው አሁን አድማሱ የሰፋው እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አፍንጫችን ስር ስልህ ቀይ ባህር፣ የቀይ ባህር የደቡብ ጫፍ ይሄ ላይ ነው የመጣው። የሀውቲ ታጣቂዎች ማለት በየመን ኮስታል ኤሪያ እና በዚህ በአፍሪካ ቀንድ ኮስታል ኤሪያ መካከል ያለው ርቀት ምናልባት 30 ኪሎ ሜትር ያህል ነው። የውሃ አካል ላይ ያለው በኪሎ ሜትር ሲለካ ርቀቱ ማለት ነው። እና የነዚህ ታጣቂዎች እንቅስቃሴ የዓለም አቀፍ ሺፒንግ እንቅስቃሴውን ሲያውክ፣ ጥቃት ሲፈጠር ምን ሲል ለእኛ በጣም ቅርብ ነው። ወዴት ሊሄድ ይችላል ይሄ ዳይናሚክስ ብለን ስናስብ ከዚህ ችግር እኛም የማናመልጥ መሆናችንን የተረዳንበት ነው ብዬ እወስዳለሁ። ማለት ቀጥታ ራሱ የጦርነቱ ቀጠናም ወደዚህ አካባቢ እንደመጣ አይተናል።
ዶክተር ዳርስከዳር ወደ ቀይ ባህር የተስፋፋው የመካከለኛው ምስራቅ ግጭት በኢትዮጵያ መርከቦች ላይ ጨምሮ በቀጠናው ላይ ይዞ ስለመጣው የጸጥታና ደህንነት ስጋት እንደሚከተሉ ያብራራሉ።
አሁን ለምሳሌ ቀይ ባህር ላይ የሀውቲ ጥቃት አለ ማለት አንተ ለመርከቦችህ የምታደርገው የሴኩሪቲ ጫና ይኖርብሃል ማለት ነው። ከዚህ በፊት ዝም ብለህ ስትነግድ የነበርክ ከሆነ አሁን መርከብ ላስነሳ ነው ብለህ ለሀውቲዎች መናገር ሊጠበቅብህ ይችላል። ወይንም ይሄ መርከብ የኔ ነው የኔ ሸቀጥ ነው ያለበት ብለህ ኮሚኒኬት ማድረግ ይጠበቅብሃል። ዊች ኢዝ ኮስቲ አት ዘ ሴም ታይም የወዳጅ አገራት መርከቦች እንዳይተላለፉ እየተደረገ ነው። ከዛ በተረፈ ደግሞ ዛሬ ባህር ላይ የሚተኩሱ ነገ ወደዚህ ወደ መሬት አለመተኩሳቸውን እርግጠኛ መሆን አንችልም። ኤኒዌይስ እየተወሳሰበ መጥቷል። እሱ ብቻ አይደለም፣ የዓለም ትኩረት አሁን የአፍሪካ ቀንድ ላይ ያሉ ችግሮች እንዲረሱና ሙሉ ትኩረት ወደ መካከለኛው ምስራቅ እንዲሆን አድርጓል። እዚህ ቀጠና ላይ አሁን የሱዳን ችግር በጣም ዓለም አቀፋዊ ትኩረት የሚፈልግ ነበረ፣ ግን ኦልሞስት የተረሳ ሆኗል። ጦርነት ላይ ነው ያለው። ሶማሊያ የአትሚስ የቆይታ ጊዜ አሁን ዲሴምበር ላይ ነው የሚያልቀው። ብዙ ውይይቶች መደረግ ነበረባቸው። ፖስት አትሚስ ሁኔታ ምንድን ነው መሆን አለበት የሚለው ከአጋር ሀገራት ጋር ብዙ ውይይት መደረግ ነበረበት። ነገር ግን አሁን የዓለም ትኩረት ወደዛ የዞረበት ሁኔታ አለ እና ቀጠናው ላይ ያሉ ችግሮች አሁን ሰከንደሪ ግሎባል ኢሹ ወይም ተሪሼሪ እንዲሆኑ ሶስተኛ ደረጃ አራተኛ ደረጃ እንዲሆኑ እያደረጋቸው ነው። እዛ አካባቢ ያለው ጦርነት ብለን መውሰድ እንችላለን።
በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው አሁን በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ የአፍሪካ ቀንድ ሀገራት መሪዎች በጥንቃቄ ሊይዙት እንደሚገባ ይገልጻሉ።
የአፍሪካ ቀንድ ምን
ጉዳት ያመጣል ብሎ ቁጭ ብሎ መሰላሰል አለበት። በእኔ ግምት እስካሁን እንግዲህ ከካርቱም በራሱ የውስጥ ችግር ተጠምዷል። ሶማሊያ ውስጥ ችግር ተጠምዷል። እኛም ሀገር ቢሆን ኢትዮጵያ፣ እኛ በግንባታና የውስጥ ሰላም ለማውረድ ጥረት በሚደረግበት ጊዜ ይሄ መከሰቱ ያንን ትልቁን ግባችንን እንዳንደርስበት የሚያደርግ ይመስለኛል። እና በሩቅ ማየት ያለብን ይመስለኛል፣ በስፋት ማየት ያለብን ይመስለኛል።
እስራኤል በጋዛ በሐማስ ታጣቂዎች ላይ የከፈተችውን ወታደራዊ ዘመቻ በማስፋፋት ባለፉት ሳምንታት በሊባኖስ ባደረሰቻቸው የአየር ጥቃቶች በኢራን የሚደገፈው ሂዝቦላ መሪን ሐሰን ናስርላን ጨምሮ በርካታ የቡድኑ አመራሮችን መግደሏን አስታውቃለች። ሊባኖስን ጨምሮ መካከለኛው ምስራቅ በርካታ ኢትዮጵያውያን ለስራ የሚኖርበት አካባቢ መሆኑ የሚናገሩት ዶክተር ዳርስ ከዳር ታይም ጦርነቱ የዜጎችን ደህንነትም አደጋ ላይ ጣለ ሆኗል ይላሉ።
ብዙ ዜጎች አሉን መካከለኛው ምስራቅ፣ ከነዛ መካከል አንዱ ሊባኖስ ነው። እነዚህን ዜጎች ደህንነት ሁኔታ አሳሳቢ ነው ማለት ነው። ምናልባት ታስታውስ ከሆነ ከዚህ በፊት ዜጎችን ከሳውዲ የማስወጣት ብዙ እንቅስቃሴ ሲደረግ በጣም ከፍተኛ የሆነ ጫና፣ የስራ ጫና ሲፈጥር የነበረ ነው። አሁን ምናልባት ጦርነቱ ሊባኖስ ላይ የሚቀጥል ከሆነ ተመሳሳይ ችግር መከሰቱ አይቀርም እና ይሄ ዜጋ መመለስ የሚለው ብቻም ሳይሆን ከተመለሱ በኋላ እዚህ የእነሱ ላይቭሊሁድ ሁኔታ ማሳሳቢ ነው። ሌላው ደግሞ መካከለኛው ምስራቅ ማለት ከኢትዮጵያ ጋር ጥሩ አሁን የኢኮኖሚ ግንኙነት ያለበት አካባቢ ነው። ጥሩ የኢትዮጵያ ኤክስፖርት የወጪ ንግድ መዳረሻ የሆነ የመጣ አካባቢ ነው። ከመካከለኛው ምስራቅ ብዙ ነገር እናስገባለን እና ይሄ አሁን በጦርነቱ ምክንያት አደጋ ውስጥ ሊገባ እንደሚችል መገመት ይቻላል።
ኢትዮጵያ ከአፄ ኃይለሥላሴ ዘመነ መንግስት ጀምሮ በመካከለኛው ምስራቅ ጉዳይ የገለልተኝነት አቋም እንደምታራምድ የሚናገሩት አምባሳደር ተፈራ ሻውል በበኩላቸው አሁንም ይህንን አጠናክሮ ማስቀጠል ይገባል ይላሉ።
እንግዲህ ብልጥ የሆኑት በአፍሪካ ቀንድ ያሉ አካባቢዎች ወዲህም ወዲያም ሳያደሉ በጥንት ጊዜ በግርማዊ ቀዳማዊ ኃይለሥላሴ ጊዜ የገለልተኛ ሀገሮች ማህበር ነበር። አሁን ተዳክሟል። ማርሻል ቲቶ፣ ኔህሩ እና ጃንሆይ ያን ጊዜ አንድ ላይ ሆነው ምንድን ነው ያደረጉት? የገለልተኛ ሀገሮችን አቋም ያዙ። ገለልተኛ ሀገሮቹ ከሁሉም ጋር መስራት ይችላሉ። አሁንም እነሱ እርስ በርስ ይጋጩ እንጂ አውሮፓም አሜሪካም መካከለኛ ምስራቅ ያሉት በሁለትዮሽ ግንኙነት እኛ የራሳችንን ነጻነት መጠበቅ አለብን። ይህን በምናደርግበት ጊዜ ሚዛናዊ አካሄድ ልንሄድ እንችላለን።
ዶክተር ዳርስ ከዳርም ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው ይመክራሉ።
የእኛ ቀጠና፣ እኛ የምንገኝበት የአፍሪካ ቀንድ ወደዛኛው ግጭት ተስቦ እንዳይገባ የመከላከል ስራ መስራት ነው። አይ ቲንክ ትልቁ ነገር እሱ ይመስለኛል። ማለት እንደዚህ አይነት ግጭቶች ሲመጡ አንዳንድ ጊዜ ከስሜትም ሊሆን ይችላል፣ አንዳንዴ ወይም ካልተጠበቁ ትሪገር የሚያደርጉ ምክንያቶች የተነሳ አንዳንድ ሀገራት ተስበው ወደዛ ሊገቡ የሚችሉበት ሁኔታ ይኖራል። በእርግጥ አካባቢያችንና መካከለኛው ምስራቅ የባህል፣ የሃይማኖት፣ የምን መመሳሰል ስላለው ወደዛ የመሳብ ነገር ሊኖር ይችላል እና ኢትዮጵያ በዚህ በቀጠናው ላይ ዋና ተዋናይ እንደመሆኗ አካባቢው ወደ መካከለኛው ምስራቅ ግጭት ተስቦ እንዳይገባ ያሉ ቀዳዳዎችን ሁሉ የመድፈን ስራ ይጠይቃል። አንደኛው እሱ ነው። ምናልባት እዚህ አካባቢ ያሉ አሸባሪ ድርጅቶችም እኛም ወንድማማቾች ነን፣ አጋሮች ነን በሚል ጥቃት እንዳይፈጽሙ ይሄን ነገር ቀድሞ መከላከል፣ በር መዝጋት ያስፈልጋል ብዬ አስባለሁ። በቀጠናው መካከል ደግሞ ምናልባት ኢጋድንም ጨምሮ አዳዲስ የግንኙነትና የመረጃ መለዋወጫ እድሎችን እየከፈቱ ምን ማድረግ አለብን፣ እንዴት እንንቀሳቀስ የሚሉ ነገሮችን የአካባቢው ሀገራት መስራት አለባቸው ብዬ አስባለሁ። ምክንያቱም አሁን ኢመርጀንሲ ሁኔታ ላይ ነው ያለ ነው። ጦርነቱም እየሰፋ ስለሆነ ወደዚህ ቀጠና እንዳይመጣ ምን እናድርግ የሚለውን በቅርበት መከታተልና መነጋገር ያስፈልጋል ብዬ እመክራለሁ።
እንደ አውሮፓውያን አቆጣጠር ጥቅምት 7/2023 የሐማስ ታጣቂዎች ወደ እስራኤል ዘልቀው በመግባት 1200 እስራኤላውያን የተገደሉበትን የሽብር ጥቃት ማድረሳቸውን ተከትሎ ሁኔታው ወደ ከፋ ግጭት ተባብሶ የበዙት ፍልስጤማውያን የሆኑ ከ40,000 በላይ ንጹሐን ሰዎች እልቂት አስከትሏል። አሁንም ያልበረደው ይህ ጦርነት መላውን የመካከለኛው ምስራቅ ክልል እንዳያቀጣጥልም ስጋትን ደቅኗል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችን፣ የምሽቱ የአሜሪካ ድምፅ ዝግጅቶቻችን እነዚህ ነበሩ። አስማማየኑ እያስተናገድኳችሁ ምሽቱን ከእናንተ ጋር አብሬያችሁ አመሸውኝ። በስቱዲዮ ቅንብሩን ንጉሴ ታምሬ፣ እንዲሁም የፕሮግራሙ ዋና አዘጋጅ ቆንጅት ታዬ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.